ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥር 26 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዘረኛው የሽሞቹ አገዛዝ በሀገራችን ላይ እያደረሳቸው ያሉት ፈርጀ ብዙ ችግሮች እየተባባሱ በመሄድ ላይ ናቸው። በህዝብ የተባበረ ትግል እስካልተወገደም መከራችን ማቆሚያ አይኖረውም። ስለሆነም ወያኔ ኦህዴድን ለማስወገድ ትግላችን በሁሉም መስክ የዘርና የሃይማኖት ልዩነትን አስወግደን ማፋፋም ለነገ የማይሉት ነውና በህብረት እንነሳ። ያልተገላበጠ ያራል ያልታገለ ይበተራል በሚድረስ ከዝግጅት ክፍላችን የቀረበው አተታ በቀድሚያ እናሰማለን። በማስከተል ጽንፈኝነትን እንታገል፣ ከዚያም ድልን ያራቁ ዋና ዋና ችግሮች፣ በመጨረሻም በታሳስ ወር አስተላልፈነው በነበረ የዝግጅት ክፍል ጽሑፍ ክፍል አንድ ዝግጅታችንን እናጠናቅቃለን። በቀድሚያ ዜና። ከዚህ ቀደም ትራዝነት ተቆሹም ነጻ ሱቅ ያገኘ መስሎት የፈረንሳዩ ፕሬዝዳንት የ4 ቢሊዮን ዶላር በላይ ዘመናዊ መሳሪያዎች በዱቤ እንዲሰጠው በተለይም የኒውክሌር ቦምብ ተሸካሚ ሚሳኤሎችንም ስጡን ብሎ የጻፈው ደብዳቤ ለፖን በሚል ጋዜጣ ተጋልጦ ለትዝብት እንደተደረገው ይታወሳል። የመሳሪያ ግዢ ጥያቄውን በመከተል የዘረኞቹ መከላከያ ሚኒስቴር በሰሞኑ 4 የኦሮሞ ጀነራሎችና የመከላከያ ሚኒስቴር ሰራተኞችን ይዞ ፓሪስን ጎብኝቷል። ጉብኝቱ በሚስጥር የተያዘ ቢሆንም ሚኒስትሩ ፓሪስን በሚያቋርጠው የሴን ወንዝ ላይ ትንሽ መጓጓዣ ጀልባን ሲሾፍር ከአራቱ አጃቢዎቹና የሹሙ ሃይማኖት ተከታይ በመሆኑ ብቻ በፈረንሳይ አምባሳደር ከተባለው ጋር ሲንሸራሸር ሳይፈልግ ፎቶ መነሳቱ ተጋልጧል። የሹሙን ጋጠወጥ የእርዳታ ጥያቄ ለስለስ አድርጎ የመጣው የሹሙ መከላከያ ሚኒስቴር በከፍተኛ ደረጃ የፈረንሳይ ባለስልጣኖች ባያገኙትም የተመደቡለት ባለስልጣኖች ጋር ተገናኝቶ አሁንም ከቢሊዮን ዩሮ በላይ የዱቤ ግዥን የጠየቀ ሲሆን ትኩረቱ ግን ለሚሊሻና ልዩ ኃይል የሚሆን ትጥቅ ላይ መሆኑን ለማወቅ ተችሏል። ባለው የፖለቲካ ሁኔታ የተወሰነ እርዳታ እንስጣቸው የሚሉ የፈረንሳይ ባለስልጣኖች አሉ ቢባልም የፈረንሳይ የገንዘብ ሚኒስቴር ግን ከዓለም ባንክም ደረሰኝ በሚለው መረጃ መሰረት ኢትዮጵያ ብድር የመክፈል አቅም የላትም በሚል ሽያጩን እንዳይፈቀድ ጠይቋል ተብሏል። ውሳኔውን ተከታትለን የምንዘግበው ይሆናል። ኢንዱስትሪያል ፓርኮች ውስጥ ባሉ የተለያዩ ፋብሪካዎች ውስጥ የሚሰሩ ሰራተኞች በሚደርስባቸው ብዝበዛና በደል እየተባረሩ መሆናቸው ተነገረ። ዴይሊ ሜል የተባለው የእንግሊዝ ሀገር የሚታተም ጋዜጣ በሰኞ ጥር 25 እትሙ በኢንዱስትሪ ፓርክ የሚሰሩ ሰራተኞች የሚሰጣቸው ደሞዝ ከዓለም የመጨረሻው ዝቅተኛ መሆኑን ገልጾ ሰራተኞች የተለያዩ በደሎች በአሰሪዎቻቸው የተፈጸመባቸው ለመሆኑ መረጃ ማግኘቱን ዘግቧል። ጋዜጣው ሰራተኞችን አነጋግሮ ባገኘው መረጃ መሰረት በወር ከ26 እስከ 35 የአሜሪካ ዶላር የሚያገኙ ሰራተኞች በየትኛውም መለያ ለኑሯቸው የሚበቃቸው አለመሆኑንና በአሰሪዎቻቸው የሚደርስባቸው ከፍተኛ በደልም ያስመረራቸው መሆኑን ተናግረዋል። የሥራ ጊዜ እንዳይጠፋ በማለት ያሰሪዎቹ ተቆጣጣሪዎች ዝግይታቸዋል በሚል ሰራተኞችን ከመጸዳጃ ቤት ጭምር የሚያስወጧቸው መሆኑን ከመግለጻቸውም በላይ በተቆጣጣሪዎች ዘወትር እንደሚሰደቡና እንደሚጉላሉም ተጠቅሷል። በነሞዙ አነስተኛነትና በሚደርስባቸው በደል ምክንያት በአጭር ጊዜ ውስጥ ፋብሪካውን ለቀው እንደሚወጡ ጋዜጣው ያገኘውን መረጃ ዋቢ በማድረግ ዘግቧል።
በአንዳንድ የኢንዱስትሪ ፓርኮች ቀደም ብለው ገብተው የነበሩ ሰራተኞች በአመት ውስጥ 100% በሌሎች የተተኩ መሆናቸውንም ለማወቅ ተችሏል። በአሁኑ ወቅት በኢንዱስትሪ ፓርኮች የሰራተኞች መብት ለመጠበቅ የሰራተኞች ማህበራትን ለማቋቋም እንቅስቃሴ እየተደረገ መሆኑም ተዘግቧል። የዘንድሮውን የጥምቀት በዓል ተከትሎ በሐረር ከተማ ነዋሪዎች ላይ በደረሰው ጥቃት ምክንያት ከ200 በላይ ዜጎች ከቤት ንብረታቸው ተፈናቅለው በቤተክርስቲያን ተጠልለው የሚገኙ መሆናቸው ታውቋል። እነዚህ ዜጎች ከቤት ንብረታቸው ተፈናቅለው በቤተክርስቲያን መጠለል ከጀመሩ ከሁለት ሳምንት በላይ የሆናቸው ሲሆን እስካሁን የአካባቢው ነዋሪና አማኙ ህዝብ እያደረገላቸው ካለው እርዳታና ትብብሮች ባገዛዙ በኩል ምንም የተደረገላቸው ነገር የሌለ መሆኑን በመግለጽ ለዜና ተቋማት ስሞታ አቅርበዋል። ከጥምቀት በዓል ጋር ተያይዞ ጥቃት አደረሱ የተባሉ 87 ተጠርጣሪዎች ተይዘዋል የተባለ ቢሆንም ከመካከላቸው እስካሁን አንዳቸውም ለፍርድ እንዳልቀረቡ ሁኔታውን በቅርብ የሚከታተሉ ክፍሎች ይገልጻሉ። ጥር 25 ቀን በ40 ምንጭና ጎራባች ወረዳዎች በጣለ ከባድ ዝናብ ምክንያት ሰጎና ሲሌ የተባሉ ወንዞች በመሙላታቸው 13885 ቤተሰቦች ከቤት ንብረታቸው መፈናቀላቸውን የወረዳው አስተዳዳሪ ለዜና ምንጮች ተናግሯል። በጎርፍ ምክንያት ከ2731 ሄክታር ሰብል የተጠለቀለቀ ሲሆን በ31.5 ሄክታር ላይ ያለ ሰብልም ሙሉ በሙሉ የወደመ መሆኑ ተነግሯል። የኢትዮጵያ ኢኮኖሚ ወደፊት ከፍተኛ ችግር እንደሚገጥመው ባለሙያዎች አስጠነቀቁ። ባለፉት ዓመታት በጥምር አሃስ ያድግ ነበር የተባለለት የኢትዮጵያ ኢኮኖሚ መጠነኛ ለውጥ ያሳየው አገዛዙ ከተለያዩ ሀገሮች መጠኑ እጅግ ከፍተኛ የሆነ የውጭ ብድርና በተለያዩ አገልግሎት ሰጪ ልማቶች ላይ በመዋሉ ምክንያት እንጂ ከምርታማነት ውጤት የተገኘ አለመሆኑን በቅርቡ እየወጡ ያሉ ጥናቶች አጋልጠዋል። አገዛዙ በተመሳሳይ ሁኔታ ብድርና እርዳታ በማያገኝበትና እንዲሁም ከሀገር ውስጥ ከታክስ ከፍተኛ መጠን ያለው ገቢ ካላገኘ የሀገሪቱ ኢኮኖሚ ከፍተኛ ችግር ውስጥ ሊገባ እንደሚችል ባለሙያዎች ይተነብያሉ። በተለይ በከፍተኛ መጠን እያደገ በመሄድ ላይ ያለው የህዝብ ብዛት ሲጨመርበት እጅግ አሳሳቢ እንደሚያደርገው ግልጽ ነው ተብሏል። የሱዳን ወታደራዊ መሪ ጀነራል ቡርሃን ከእስራኤሉ ናታንያሁ ጋር ተገናኝቶ ግንኙነታችንን እናሻሻላለን ብሎ ቃል መግባቱን የፍልስጤም ባለስልጣኖች የካዲ እርምጃ ብለው ሲያወግዙት የፍልስጤም ህዝብ ትግል ደጋፊ የሆነው የሱዳን ህዝብም በዝምታ የሚያስተናግደው አይሆንም በማለት የወታደሩ መሪ የነገጣ መባረር ሳይሆን አይቀርም ተብሎ ተተምቧል። ከእስራኤል ጋር መሞዳሞድ የሞከሩ የሱዳን ባለስልጣኖች ሁሉ መጨረሻቸው መቼም አላማረም ያሉ ክፍሎች በሱዳንና እስራኤል መካከል አደራዳሪ ሆኖ የተገኘው ራሱን ለአሜሪካና እስራኤል ሸጦ በስልጣን የባጀው የኡጋንዳው መሪ ዩሪ ሙሰቪኒ ነውም ተብሏል። ናታንያሁ በሙስና የተከሰሱና ምርጫም ስለደረሰባቸው ከአፍሪካ ግንኙነት አሻሻልኩ ማለታቸው ለምርጫ ይጠቅመኛል ብለው እንጂ የሱዳንን አገዛዝ ለሚታገሉት አማጽያን እርዳታ ሲሰጡ የቆዩም ናቸው ተብሏል። በመጨረሻም ለ24 ዓመታት የኬንያ ፕሬዝዳንት የነበሩት ዳንኤል አራፕ ሞይ ማክሰኞ ጥር 26 ቀን በ95 ዓመታቸው ከዚህ ዓለም በሞት ተለይተዋል። ኬንያ ነጻነቷን ከእንግሊዝ ከተቀዳጀች በኋላ አራፕ ሞይ ከጆሞ ኬንያታ ቀጥለው የአገሪቱ ሁለተኛ መሪ የነበሩ ሲሆን በፓን አፍሪካኒስት አቋማቸውና አገሪቱን ከቅኝ አገዛዝ ነጻ ለመሆን ባደረገችው ትግል ባበረከቱት አስተዋጽኦ ይታወቃሉ። በሌላ በኩል በስልጣን ላይ በመሆን አገሪቱን በፍጹም አምባገነንነትና በጠንካራ ክንድ የገዙት አራፕ ሞይ ከፍተኛ በሆነ ሰብአዊ መብት ጥሰቶችም ይተቻሉ። በ1974 ዓ.ም የተደረገባቸውን የመንግስት ግልበጣ ሙከራ ካከሸፉ በኋላ በርካታ ተቃዋሚዎቻቸው እንዲገደሉና ያለ ፍርድ እንዲታሰሩ ያደረጉ መሆናቸው ይታወቃል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
በልደምህን ጠጣ
ከይማም ከኮምቦልቻ ወሎ
በህዝባዊ ትግሉ ሊጫወት ገበጣ የኢሳይያስ ልጅ የወያኔ ሎሌ ገልብጦ ባርኔጣ ኢትዮጵያ ሱሴናት እያለ ሲመጣ ጌሾ እንዳተከረው ሙዝ እንዳየጦጣ ስንት ሰው በልልታ አደባባይ ወጣ ሰውን ከተቀሩት እንስሳት ለይቶ ጠያቂ ያረገው አመሮውን ሰጥቶ የኋላውን አይቶ የፊቱን ገምቶ እንዲያመቻች ነበር መንገዱን አቅንቶ ምን ነክቶን ተሳከርን በወሬን ተፈንቶ ከሃያ ዓመት በላይ ሲያደማት የኖረው ሰላይ ጋሻ ጃግሬ ኢትዮጵያ እንዴት አርጋ ራሱ ላይ ወጣች በሱስነት ዛሬ ልጆቿን ሲበላ ልጆቿን ሲያስበላ ሆኖ ጠቢ ጆሮ አይላፍን ከብቸሌ ያወረደ አሳስሮ ስንቱን የገደለ ስንቱን ያስገደለ ስንት ደርዝ ያጠፋ ስንቱን ያሳፈነ በጨለማ እስር ቤት ወርውሮ አስወርውሮ ስንቱን ያስጨረሰ መትሮ አስመትሮ በምንድን ተአምር ከኢትዮጵያ ጋር ሱስ ያዘው ዘንድሮ ፊደሏን በላቲን ጨፍልቆ አስጨፍልቆ እንዳልሰራ መሳት አረፋውን ደፍቆ ኢትዮጵያ ሱሴናት የሚለው ተነስቶ ለምን አላማ ነው ከቶ ምንድን ሽጦ መሰሪ ተኮሉን በልቦናው ቋጥሮ እና ይጠረጥሬን የዋሃን አታሎ እና አስተውሌን ግልቦቹን ሰልሎ እነ ምን ገዶኝን በጥቅም አማሎ ምርኮ ሊያደርጋቸው በሱሷን ሁሉሎ ሙሴ አሻጋሪያችን ያልክ በጭፈራ ኦሮሞ ጉራጌ ዶርዜ ወላይታ ሽናሻ ሐረሪ እላይ ኩሎ ኮንታ ከፊቿ ገውና ሶማሌ ከምባታ ሲዳማ አፋር ትግሬ አኟክ አማራ ሌላም ባለ ቋንቋ ስምህ ያልተጠራ የነኝህ ተራክቦ በዘመን ላይ ፈሶም ደምህ የተሰራ ውሃው ደም ሆኖለት ዱላውም ገጀራ ላካፍሎ መቀነስ በመደመር ዜማ አንተን እያፋጀ አንተን እያባላ መሲህ አብይ ያልከው ቀይ ባህርን ሰራ ሕፃናት አዛውንት ወጣቶች ጎልማሶች መጫትም ታርዳ በንጹሃን እፍቂት የሚፈሰው እንባ መቻ በቃ ትላንት መች ትላንት ተገታ መፍሰሱን አቆመ መች በጉራ ፈርዳ ዛሬም ቀጠለ እንጂ ጌዲዮ ዶዶላ ሻሸመኔ ጎባ ባክሱም በቡራዩ በጎንደር አሳይታ ወልዲያ ኮፈሌ በሐረር ሰበታ ድሬዳዋ ናዝሬት ጥቁር ሐዋሳ ይልቅ ሳይመሽ ታጠቅ አርግ መሰናዶ ዳርዳር የነበረው የርስት ምንጣሮ ግዛትን ማስፋቱ ሰውን ነቅሎ አባሮ አዲስ አበባ ደርሷል ይኸው ስሩን ሰዶ አበይ ለማ ስትል በሱስ አሳብዶ መሰሪ ዓላማውን እንዳታየው ጋርዶ ከበፊቱም ቢሆን ከጥንት ጀምሮ ሱስ መመዘኛ ነው በማሰር አእምሮ አቅልን የሚያስት ነው ህሊናን አሳስሮ ግና ከልብ ቆርጠው በጊዜ ካቆሙት ሱስም ይወገዳል ከልብ ከታገሉት ስለዚህ ወገኔ ይህን መርዘኛ ሱስትተህ መጠጣት ወኔና ነፍጥህን አንሳና ታጠቃት የምድራችን ክብር ዋና ምንጭ እሷ ናት አበይ ሙሴያችን ነው ኖቤል ተሸለመ የምስራች ብለህ ስትዘፍን ስትጨፍር በሱሱ ተሳክረህ አንተን አዘናግቶ አንተን አስተኝቶ ቃላት በማሳመር አራጁን አስታጥቋል 29 ዙር ደምህን ሊያጠጣህ ወገንህን ሊመጥር ጆሮህን ወጥፈህ ምክር ላትሰማ መሆንን ከቀጠልክ ኢየሱስ ጭነት ጋማ አንድም ዘራይ ቀርህ ሁሉንም ታጣለህ በብዕረኛው ስነኝ ምክሬን ልቋጨልህ ልንመክር ልንዘክር በብዕር ስንለፋ በሱስ ሰባኪዎች ዛሬም ጥለህ ተስፋ ከቀሸፍ ያልወጣህ ሞኝና ተላላ ወገን እያሳረድክ በልር ምህን ብላ ወገን እያሳረድክ በልደ ምህን ጠጣ በህዝባዊ ትግሉ ሊጫወት ገበጣ የወያኔው አሽከር ኦህዴድ በአዴን ገልብጦ ባርኔጣ ከዙፋን ተቀምጦ አጉል ሲቀናጣ ኢትዮጵያ ሱሴናት እያለ ሲመጣ ፍቅር ብልጽግና እያለ ሲመጣ ቃላት አሳምሮ ዛሬም እያረደ ደምህን ሊጠጣ በህብረት መክተው ወገን በወሉጣ ሀገር ብርሌ ነው አንዴ ከወደቀ የሚሰማ ይስማ አለቀ ደቀቀ ሀገር ብርሌ ነው አንዴ ከወደቀ የሚሰማ ይስማ አለቀ ደቀቀ
የሐሙስ ግንቦት 1 ቀን 2011 ዓ.ም ተመረጠ የፍኖተ ዴሞክራሲ ሀተታ ያልተገላበጠ ያራል ያልታገለ ይመተራል ዝንጀሮ ይበዛበት ይወረዛል ገደል ወተት ይሸፍታል እንኳን ሰው ሲበደል ተብሏል ጥንት የግፍ ልካለው የሰው ጫንቃም በሆነ ጊዜ ሸክሙ ይበዛበትና በቃኝ እንቢ ሊል ይተበቃል ቢያሰለችም ወደ ቀቢጸ ተስፋ ሊከት ሊከችልም ግን ሁሉም ጊዜ አለው ይብዛ ይነስ ጊዜው እንጂ ጨቋኞች ዓለምንም ጥርጥር ይወገዳሉ አጼው ለ44 ዓመት ባሽተዋል ደርግ ለ17 ዓመት ወያኔ ለ27 ዓመታት የወያኔ ልጆች ደግሞ በአመታቸው እርቃናቸውን ወጥተዋል ወዳቂ ለመሆናቸው ምንም አያከራክርም ቁም ነገሩ ግን እሱ ያመጣውን እሱ ይመልሰው በሚል ግዳጅን ወደ ላይ በመለጋት መዘናጋት የሚያዋጣ ሳይሆን የራስን እጣና ድል ለመወሰን ቆርጦ በመነሳት መታገል ግዳጅ ነው የሚለው ነው ማሰቢያ አንጎል ማሰላሰያ ህሊና ማያ አይን ከተሰጠን ከተፈጠረብን በኋላ መጠቀማቀቶን ተስኖን ወይም አልፈልግ ብለን ግዳጃችንን ወደ ሰማይ ሰማያት ማሽቀንጠሩ ስህተት እንጂ ብልህነት አይደለም ሃይማኖትንም መደበቂያ ማድረጉ የሚፈቀድ ሊሆን አይችልም በደል በዛ ብሎ ቆርጦ መነሳትና ማመጽ ይጠበቅብናል ማለት ነው ማመጽ ለምን ማመጽ ማን ላይና ለምን ግብ የሚሉት ደግሞ ቀደም ምላሽ ተሰጥቷቸዋል ብዙ ሺህ ውድ ህይወቱን የተዋና በወያኔ የተጨፈጨፈው ወያኔ ኢህአዴግ ይውደቅ ሲል እንጂ ወያኔ በወያኔ ይተካልን ሲል አይደለም የወያኔ በላይነት በኦህዴድ የበላይነት ይተካብን ብሎም አይደለም ዘረኝነት ይጥፋ ብሎ እንጂ ዘረኝነት በአዲስ ይዘት ይቀጥልብን ብሎ አይደለም ህዝባዊ መንግስት እውኒሁን ብሎ እንጂ ኢህአዴግ ይቀጥልብን ብሎ እንዳልነበረም ለማንም ግልጽ ነው ደማችን አንድ ነው ኢትዮጵያዊ ነን ብሎ የታገለውና የተሰዋው ሁሉ ከፋፍሉን ለዩን ኢትዮጵያንም አጥፉልን በሚል ለዘረኞች የበላይነት ቅንጣትም አልታገለም ስለዚህ የህዝብ ትግል ተደናቅፏል ለውጥ የሚሉት ሳይሆን የህዝብ አመጽ ነው የተቀለበሰው ይህን ነው መገንዘብ ያለብን የጊዜያችን ሀቅ ለምን ስንል ምክንያቱም ሆነ በአንጻራዊ የተሰለፉብን ኃይሎች ለምን እንዳደሙብን ማወቅ ደግሞ ግዴታችን ነው የህዝብ የህብረት ትግል ተጠናክሮና በዚህም የተነሳ የወያኔ ኢህአዴግ ውስጣዊ ችግር ተባብሶ የህዝብ ትግል አቸናፊነት ጎህ ሊቀድ ሲል ይህን መጋዣ ስርዓት ደግፈው ሲካሄዱ የነበሩት እና አሜሪካ በአፍሪካ ቀንድ በሞላ የያዝነው ፖለቲካ አፈር ሊበላ ነው በሚል ስጋት ውስጥ በመግባታቸውና ብሔራዊ የኢትዮጵያ የሆነ መንግስት ከመጣ ለጥቅማችን ከቶም አይበጅም በማለታቸው የህዝብና መጽ ለማደናቀፍ መዶለት ጀመሩ። የሱዳንን ህዝብ ትግል ያከሽፉ እየጣሩ ያሉትና በደቡብ አሜሪካና በኢራን ለነሱ ጥቅም ሲሉ ብቻ መንግስቶችን ሊያወድሙ እየሰሩ ያሉት መሰከር ነው። ትግላችን ሲፋፋም እነሱም ሲራቸውን አፋፋሙ። የሚስተር ስብሰባዎች ጠሩ፣ ቅጥረኞች ዜጎችንም ጋበዙ፣ መከሩ፣ ዶለቱ። በዋሽንግተን ዲሲ ተኪዎች የሚሏቸውን እጩዎች አቅርበው መከሩባቸው። ወያኔ አማራጭ የለውምና ስብሃት እንዳለው የአሜሪካው ያማማቶ ቦታ ልቀቁና ክረሙ አላቸው። የተመረጠው እጩ ሹምም ሐላፊ ተባለ። የአሜሪካና የአረቦች ሹም የኢትዮጵያ ህዝብ ሹም ግን አልሆነም። በመሆኑም በበኩላችን የኢትዮጵያ ጠቅላይ ሚኒስትር ልንለው አልዋጥ እንዳለን ቀረ። ማንነታቸውን ለመግለጽ ቃላት ባጥሮንም በደፈናው ሹሞቹ ብለን አለፍናቸው። የኢትዮጵያ አለመሆናቸውን ግን ገና ከጠዋቱ ከማጋለጥ ወደ ኋላ አላልንም። እነሱም ብዙ አደናጋሪ ልፈፋ ቢያሰሙንም አገራጥፊዎችን የክብር እንግዳ ብለው ጋብዘው አቅጣጫቸው ወዴት መሆኑን አሳወቁን። ህዝብ በሚጠይቀው የሽግግር ሂደትም ማላግጠው የመጣ ነው የነበረውን ለማስቀጠል የወያኔን አጥፊ ህጎች ለመቀጠልና ኢህአዴግን ጠግኖ ለማስቆም ነው ብለው በእብሪት ለፈፉብን። ነግረናል ማለት ቢቻልም አልዋሹንም ማለት ቢቻልም በመሰረቱ ግን የመጡት የህዝብን ትግል ለማደናቀፍ ማዘንጊያ ለመሆን እንደነበረ ማንም ሊክድ አልቻለም። በተለይ በአሁኑ ጊዜ በኢትዮጵያ የፖለቲካ ህይወት በአዳን ጣልቃ እየገቡ ችግር መፍጠራቸው የታየው አሁን ብቻ አይደለም። ሙሶሎኒ ጦር ልኮ ሲወረንና ወደ ሚሊዮን ዜጋ ሲፈጅ ደግፈውት እንደነበር የምናስታውሰው ነው። አሜሪካ ያጼው ደጋፊ ሆና በአስመራ የቃኘው ጦር ሰፈርን ከመሰረተች በኋላ በአገራችን ጉዳይ ጣልቃ እየገባች በስርዓቱ ላይ የተነሱትን አመጾች ሁሉ ለማክሸፍ ከፍተኛ ሚና ነበራት። የመንግስቱና ግርማ ሜኖአይን መፈንቅለ መንግስት አንዳንዶች ሚዛኑን ለመቀነስ የታሳስ ግርግር የሚሉትን ለማክሸፍ ሚናዋ ከፍተኛ ነበር። ይህን ጣልቃ ገብነት በመቃወሙ ያፓን እንደ ጠላት ፈርጃ እስካሁን በማጥቃት ላይ አለች። ከኤርትራ ግንባሮች ምስረታ ጀርባ ግብጽና የአረብ አገሮች አሉበት። ደርግም አገራችንን ለመስኮብ አሳልፎ መስጠቱ የቅርብ ጊዜ ትዝታ ነው። ለዚህ ሰው በላ አገዛዝ ሙሉ ድጋፍ በማድረጓ ሶቪየት ህብረት ጎድታናለች። ዛሬም ሹሞቹን ያመጡብን አሜሪካና አረቦች ናቸው። ማንም ሹሞቹን አልመረጠም፣ ማንም ተሰየሙና ዘረኝነትን አስቀጥሉብን አላላቸውም። ወያኔ ኢህአዴግ ይወገድ ነው ያለው ምላተ ህዝቡ። ወያኔ የአሜሪካ ቡችላ ሆኖ ለስልጣን የበቃና በስልጣንም ሊቆይ የቻለ በመሆኑ ከወደቀ ጥቅሜ ይጎዳል ያለችው አሜሪካ ከውድቀት ልታድነው መልምሏን ሹም ሰልጠን አድርጋ በላያችን ሰይማ በሙሉ አቅሟ በከፍተኛ ደረጃ ደገፈችው። የረጅም ጊዜ ቀጥረኞቿም ደጋፊ እንዲሆኑለት አዘዘች፣ ደገፉትም በጨፈን። ብዙዎቹን ሊያደናግሩ ቻሉ፣ አገራችንን ጎዱ። ይህን ወንጀል መቼም ልንረሳው አንችልም፣ አይገባምም። በተለይ አሁን አገር ወዳድ ሊመስሉ እየጣሩ ናቸውና። ሹሞቹ ከመጡ ወዲህ ዘረኞቹ በሚጠሏቸው ላይ ይህ ነው የማይባል ግፍ በመፈጸም ላይ ናቸው። ወያኔ ቀደምም ትግሌ ጸረ አማራ ነው ያለ ሲሆን ቡችሎቹ ማለትም ሹሞቹ በጠባብ ኦሮሞነት ይህን መከረኛ ህዝብ ጨክነው ዘምተውበታል። ሳያጠፉት ዘመቻቸውን የሚያቆሙ አይመስሉም። ይህን ወንጀል ለማስቆም ደግሞ ቅጥረኞቻቸው ሹሞቹን በመማጸን ህዝብን ለእርድ ሲያመቻቹ ማየት ተገደናል። የማፈናቀልና ዘር ማጥፋቱ ወንጀል አቀንቃኞች ራሳቸው ሹሞቹ ናቸው። ባለመንጫዎችን ከታሪክ መማር ያቃታቸው ገለባዎችንና ኦነጎችን ሰብስበው ያሰማሩት ራሳቸው ናቸው። ስልጣናቸውን ለማደላደል ህዝብን ማፋጀት መንገዳቸው ምርጫቸው ሆኗል። ለክፍታም ስደዶችን በንጹህ ህዝባችን ላይ አሰማርተውና ሁሉንም ከኛ ብለው ኢትዮጵያን ለጥፋት ዳርገዋል። መፍትሄው እነሱን በጅምላ መታገል እንጂ እነሱን መለመን አይደለም። ያባቱን ገዳይ አባባ የወንድሙን ገዳይ ጋሼ የምንል ሊያደርጉን እየተፈጨረጨሩ ናቸው። ፍቅርና እርቅ የሚሉት ስናንቀላፋ በይበልጥ ሊጨርሱንና አገር ሊያሳጡን መሆኑን ሁሉም መገንዘብ አለበት። በጠላት ረድፍ የምንከታቸው እንጂ አጋሮች ወይም ወዳጆቻችን አይደሉም። ወዳጅ የኦሮሞ ሰፊው ህዝብ ነው፣ ሹሞቹ አይደሉም። ሻቢያና አሜሪካ፣ ቻይና ወይም ሳውዲ፣ ኢሚሬትስ፣ ግብጽ አይደሉም። ትግላችን እነሱን በኢላማ ያስገባ መሆን አለበት። ማዕቀቡም ሆነ ሻጥሩና ጥቃት ሁሉ እነሱንም ኢላማ ያደረገ መሆን አለበት። ጠላትና ወዳጅን ለይተን ጠላትን አመረን መታገል ነው ያሁኑ ግዳጃችን። በመለላና በሹሞች ልቃፍና ውሸት ልንዘናጋ ከቶም መፍቀድ የለብንም። ያልተገላበጠ ያራል። መብቱን ለማስከበር ቆርጦ የማይታገል ለዘወትር ቀንበር ተሸካሚና ተጠቂ ይሆናል። ይህ ሐቅ ነው። ጭቆናን ለማስወገድ መታገል ማመጽ ደግሞ ግዳጅና ፍትሃዊም ነው። ማንም ሊያግደን ሊከለክለን መቻል የለበትም። በመሆኑም ህብረታችንን እናጠናክር፣ እንደራጅ፣ ከአገር ወዳድ ድርጅቶች ጎን እንሰለፍ፣ ሁለገብ ትግላችንን እናጠናክር። የታጠቁና አውሬ የሆኑ ሹሞችና ጭፍሮቻቸውን አንገት ደፍተን ልንቋቋማቸው አንችልምና በራሳችን መንገድም ሆነ ከነሱ ሀብታችንን በማስመለስ በመንጠቅ ራሳችንን ልናጠናክር ይጠበቃል። ኢህአፓ የራስ መከላከል ትግሉን በከተሞች ሲጀምር የመሳሪያ ክምችት የነበረበትን የሰንዳፋ የፖሊስ ሰፈርን አጥቅቶና መሳሪያ ዘርፎ እንደነበር ማስታወስ ይገባናል። ህዝብን ከጥፋት የሚያድነው ራሱ ህዝብ በትግሉ እንጂ ሹሞቹን በመለማመጥ ወይም ከጃ ይሻል ዶማዎች የኢህአዴግ ውቃቢ ቢሶችን ያድኑኛል ብሎ በመውሰድ አይደለም። የዘር ግንድ ቆጣሪዎችን የምናሸንፋቸው በአገር አድን አመጻችን ብቻ ነው። ሌላ ንግግር ከንቱ ነው። ሌላ መፍትሄ የለም። በሬና በሬ መከሩ ቀንበር ሊሰብሩ እንበል። ወያኔ ኢህአዴግ ይውደም። አገር አድን ትግላችን አመጻችን ይፋፋም። ኢትዮጵያዊነት አሸናፊ ነው።
Oh, መታገል በልዩ ልዩ ምክንያት የተነሳ ጽንፈኝነት በአሸናፊነት ቆጣ የሚያደርሰው ጉዳት በቀላሉ የሚገመት አይደለም። የናዚና የፋሽስት ሪዮት ለምሳሌ ቀኝ ክንፍ ጽንፈኛነት ነው። በአፈናና ፍጅት የሚያምን ዘረኛ ጽንፍ ነው። ለሚሊዮኖች ሞት ምክንያት ሆኗል። በራሳችን አገርም የባዕድም ሆነ አገር በቀል ፋሽስቶች ፍጅትን አስከትሏል። በፖለቲካ መስክ ሆነ በሃይማኖት ጉዳይ በዘረኝነት መስክ ሆነ በጾታ ጥያቄ ጽንፈኛ አቋም ጎጂ ነው። ጥላቻን ያነግሳል፣ ወደ ጥፋት ያመራል። በሀገራችን የፖለቲካ መድረክ ሊሰፍን የቃጣ ያለውን ጽንፈኝነት አምሮ መታገልና ማሸነፍ ለሀገር ህልውና ወሳኝ ግዳጅ ነው። ከፋሽስቱና ጸረ ህዝቡ ኮሎኔልና አገዛዙ ውድቀት በኋላ በባዕዳን እርዳታ ወደ ስልጣን የመጣው ወያኔ ሲመሰረት ራሱ ውልደቱን ከጽንፈኝነት ጋር ያቆራኘና ሀገርና ህዝብን የጠላ ነበር ነውም። አማራውን ህዝብ ለመስደትና ለማጥፋት ያለመ ዘረኛ ጽንፈኛ ቡድን ነበርና ስልጣን ከመምጣቱም ሆነ በኋላ አማራውን ህዝብ ለማጥፋት ሞክሯል። አሁንም እየሞከሩ ናቸው ወያኔዎች። ሟቹ ጸረ ህዝብና ጭፍን ጸረ አማራው የወያኔ አዛውንት ግባቸው ኢትዮጵያን ማዋረድና ማዳከም ነው። ግን ጠላ ካሄደውባታል። ለመሬቷን ለባዕዳን ለግሰዋል። ህዝቧን ለዘመናዊ ባርነት ዳርገዋል። ወርቅ ህዝብን ብለው ሌሎችን አክቸልችለዋል። ፍጅት አካሂደዋል። የጠሉት ህዝብ ግን አልጠፋ ብሎ ተቋቁሟቸዋል። የጽንፈኛ አቋማቸው ውጤት ነው ይሁሉ። ወያኔ ሌሎችንም በዚሁ ጽንፈኛነት ሊበክል ሲጠር አመታት አልፈዋል። በራሱ በጸረ አማራ ጥላቻ ተቀስፎ የኦሮሞ ህዝብ ኢትዮጵያዊ አይደለም ያለው ድርጅትም ልክፍቱ ጠንቶበት ከአህያ የዋለች ጊደር እንዲሉ በጽንፈኛነት ከንፎ አሶሳ በደኖ አርባ ጉጉ ማንነቱን የሚገልጹ ሆነዋል። ከሞቱ ዘመን ባለፋቸው አጼ ምኒልክ ላይ በአሁኑ ጊዜ የተከፈተው ጸያፉ ዘመቻ ምሳሌ ነው። አማራን በገጀራ አንገቱን ቅላው ጨፍጭፈው የሚሉ ባለጌዎችና የአሜሪካ ምሁር በሉን የሚሉ ሌላ ምሳሌ ናቸው። የባዕድ ቅጥረኞች ጽንፈኛነት ሲበዛ ግለሰቡን ያነውንላል፣ ያዋርዳል፣ መሳቂያም ያደርጋል። አማሮች አበበ ቢቂላን በእግሩ በሮማ ማራቶን እንዲወጥ አደረጉት፣ በደሉት። ድንቅነሽ ኦሮሞ ነበረች፣ ጎንደርም የኦሮሞ ምድር ነበር ብሎ መዘባረቅም ይከተላል። አሳዛኝ ነው። የፖለቲካ አቋምን በተመለከተ ጽንፈኝነት የሚመጣው በልዩ ልዩ ምክንያት ነው። ወደ አገራ ግጭን የገቡ ሚስዮናውያንና ባዕዳን ህዝብን እርስ በርስ ለማጋጨት ያልፈነቀሉት ድንጋይ አልነበረም። ወራሪ የጣሊያን ጦር ጸረ አማራ ስሜትን ቀስቅሶ ህዝብን ለማከፋፈልና ቅኝ ገዥነቱን ለማረጋገጥ ሞክሮ ነበር። አልተሳካለትም። እንግሊዝም በየጊዜው ተመሳሳይ ሙከራ አድርጋለች። ባይሳካላቸውም መርዛቸውን ሲረጩ ቆይቷል። በዘመናችንም የጥላቻና የጽንፈኝነትን ተውሳክ ሲያስፋፉብን ቆይቷል። ጽንፈኝነት ግን መሰረቱ መሀይምነት ነው፣ አለማወቅ። በአያሌው ጽንፈኛ አቋማቸውን ይዘው ህዝብን ሊያፋጁ የሚነሱ ተማርም ያሉ ቢሆንም እነሱ ያወቁ ይመስላቸዋል እንጂ ሁሉ ነገር የተደበላለቀባቸው ናቸው። በህዝብ ላይ ጭፍን ጥላቻን ማሰራጨትና ግድያና ፍጅትንም ማቀንቀን ውቀት ሳይሆን ድንቁርና ነው። የፖለቲካ ጽንፈኝነት የለየለት ጸረ ዲሞክራሲነት ነው። መብትንና እኩልነትን አጥብቆ ይጻረራል። ጭፍን ጥላቻም ነውና ጉዞ ወደ ጸረ ዲሞክራሲነት አፈናን ወይም ጭፍጨፋ ነው። ጽንፈኝነት ነው የምርጥ ዜጋ ወይም ወርቅ ህዝብ ልፈፋን የሚያስከትለው። ቅሌት ደግሞ ናዚዎችን የት እንዳደረሳቸው የምናውቀው ነው። ነጮች ዘረኝነታቸው አፍሪካውያን ላይ ታሪክ የማይረሳው በደል እንዲያደርሱ አድርጓቸዋል። ጽንፈኝነት ሃይማኖትንም መሰረት ያደርጋል። ዛሬ በዓለም ደረጃ እያየን ያለነው በቂ ምሳሌ ነው። የእምነት ነጻነት ይጻረርና ሃይማኖትን የፖለቲካና ኢኮኖሚው ትግልና ግብግብ መሰረት ያደርገዋል። ለሁሉም አይነት ግጭቶች በቂና ተገቢ ምርምር ሲደረግ ፖለቲካዊ ምክንያቱ ግልጽ ይሆናል። በሁሉም ሃይማኖት መሰረታዊ ይዘት ወንድምህን እህትህን አትጥላ፣ ታደጋቸውና ተፋቀሩም የሚል ነው። ጨፍጭፍ፣ ተጨፋጨፉ፣ ህዝብንም በሃይማኖት መሰረት ከፋፍለ አጋድል የሚል ሃይማኖት አለን? ካለም ስህተት ነው። ግድያ መስበክ፣ የሌላውን የእምነት መብት መጻረር፣ ክርስቲያንና አማራን ጨርሱ ብለው ብሔርተኛንን ባዮች ሲጮሁ በመሰረቱ አበዱ ወይ ወንጀለኛነት ተሰማሩ የሚባለው ህዝብን የሚፈጁ ዘረኞችና ጽንፈኞች ሁሉ እብድናቸው ባይባልም ትምሪታቸው ከሰውነት ምድብ የሚያወጣቸው ነው። ወያኔ ተገንጥለን ነጻ ትግራይና አቋቁም ብሎ በ1967 መርሃ ግብር ሲያወጣ ትግሉንም ጸረ አማራ ብሎ ሰይሞ በአንድነት መኖርን የሚሰብኩ የሸዋ ትምክተኞች ናቸው ብሎ ተራማጅ አማራ ታይቶ አይታወቅም ብሎ ተፋልጦና አማራው በህዝብ ደረጃ ከጭቆና ትርፋፊ ተረፍ መረፍ የሚያገኝና በዚህም የተነሳ ትግሬን የሚጠራ ነው ብሎ ስንቱን በጥንፈኝነት ነርቷል፣ ተጥፋትም ዳርጓል። ይህ ሊረሳ የሚችል አይደለም። የጥንፈኛና ዘረኛ አቋም እምነትም ለስንቱ ዜጋ ህይወት ማጣት መታደንና መጥፋት በእስርም መማቀቅም ስቃይ ምክንያት ሆኖ አለ። ይህን መታገልና የጽንፈኞቹን ሴራ ማክሸፍ የዜጋ ሁሉ ግዴታ ነው። ዛሬ በሀገር ውስጥም ሆነ በውጭ በተለይም ብሔረሰብን ሽፋን በማድረግ እየተደለቀ ያለው የጥላቻና የፍጅት ከበሮ በሀገራችን አዛውንት ሲመክሩና ሰላምና ፍቅርን ለማስፈን ሲጥሩ የምናውቅ ብንሆንም ዛሬ በተገላቢጦሽ አዛውንት ያልናቸው ለጽንፈኛነት ሲያረግዱ፣ የሀገርን ታሪክ ሲያበላሹና የተወሰነ ህዝብን ወይም የሃይማኖት ተከታይን ሲያብጠለጥሉና የጥላቻና ግድያም ሲያናፍሱ ማየት ተገደናል። አስታራቂውን አሉ ስንላቸው ለጽንፈኞቹ ቡድኖች ተገዥ ሆነው ኢትዮጵያዊነትን እያስጠቁና ሀገር ወዳዳሎች ላይ ሻጥር እየፈጸሙ ናቸው። ኦባምባዎች ሲተርቱ ጥላቻ ቤት አይሰራም ያፈርሰዋል እንጂ ብለዋል። ጽንፈኞቹ በሞላ ሀገርን በህዝብ ፍቅር ላይ የሚገነቡ ሳይሆኑ ሀገር ትፍረስ ብለው የተነሱ ናቸው። የፖለቲካ መስመር ልዩነትን ችለውና ተቀብለው ለሚያምኑበት ዓላማ መታገል ሲባሉ፣ ዓላማቸው ደግሞ ሀገርን ጠልቶ ማፈራረስና የወርቅ ህዝብ ፖለቲካን መንዳት ወይም ግንጠላን ማቀንቀን ነው። ለዚህም ነው የአማራው ህዝብና ሌሎችም በወያኔ አገዛዝ ስር አደግ ላይ ወድቀዋል የምንለው። በደሙና አርባጉጉ እንዳሳዩን ደግሞ ሌሎችም ተተኪ ቢሆኑ የተሻለ አማራጭ ሊሆኑ አይችሉም፣ አይተናቸዋል። ዘረኛ ልፍፋቸውንም እስኪሰከን ማድመጥ ተገደናል። ባለፉት ዓመታት ስንቱን ንጹህ ዜጋ ሲጨፈጭፉ፣ እርጉዞችንም ሳይቀር ገደል ሲጥሉና በሳንጃ ሲተለትሉ ያላየናቸው ይመስል የዛሬ 100 ዓመት የነበሩ አጼ የዛሬ ዲሞክራት ካልሆኑ ብለው እነርሱም መሆን ያቃታቸውን ክስ ይደረድራሉ። ጥላቻን ለማናፈስና ወደ ጥንት ህዝብን በስሜት ለማንጎድ ታሪክን በሐሰት ፈጠራ አጅበው ማቀረቡንም ተያይዘውታል። አክሱም ለወላይታ ህዝቡ ምኑ ነው ያለውም ጽንፈኛ ፖለቲካ ነውና የወላይታ ህዝብን ተወላጅን ተተኪ አድርጎ አዘጋጅቶ ወደማይመለስበት መሄዱም ታዝበናል። በ1983 ጽንፈኞች ሁሉ ሲቀራረቡና በኢትዮጵያ ህልውና ላይ አሲረው እከከኝ ልከክል ሲባባሉ በገሃድ ህዝብ አይቷል። በኢትዮጵያ ላይ የተሸረበው ሴራ አልተሳካም። ጽንፈኞቹ እርስ በርሳቸው ተባልተው ዋናው አውሬ ስልጣንን ለብቻው ይዟል። ቦዳን ተልቃቶች ታጅቦ ከአመት አመት በሽታው ባሰበት እንጂ ከቶም አልተሻለውም። ተሽሎታል ሊሉ የሚጥሩ ባዕዳንና የስርዓቱ ተጠቃሚዎች ደግሞ አቋማቸውን ምን እንደሚወስነው የምናውቀው ነው። ከጅማት የሚከር ጥላቻ የባለጌ መለያ ነው ተብሏል። ዘረኝነትና ጽንፈኝነት ፍልግናም ነው በራስ ላይ በህዝብና በሀገርም ላይ። ስለዚህም ያወቁ መስሏቸው በህዝብ ላይ እያጓሩ ያሉት በተለይ በአሜሪካና እንግሊዝ የሰለጠንን ምሁሮች ነን የሚሉት ባለጌ ማፈሪያዎች ናቸው ብንል ማጋነን አይሆንም። ጽንፈኝነት የሽንፈትና የቀቢሰ ተስፋ የዝቅተኝነት ስሜትም ነጸብራቅ ነው። በራሱ የሚተማመን ሰው ትበልጠናለህ ወይም ከኛ ትሻላለህ በሉኝ ብሎ አይደርቅም። ጀግናም ከግንባር ፈርጥጦ በባዕድ አገር ካፎቱ መቼም የማይወጣ ጉራዴ ወይም ዱልዱም ጦርን አይሰብቅም። በሆነ ምክንያት ወይ መርቅኖ ወይ አብዶ ካልሆነ በስተቀር ጽንፈኝነትና ዘረኝነትን እንታገል። የኢትዮጵያን ህልውናና አንድነት በጋራ ትግል እናስከብር። Thank you.
አቡን ለሰዓታት የሚያፈሰውን የሚያንጠባጥበውን ኢትዮጵያዊ ሰነፍ ብለው የመደብደብ መብት ሳይቀር በውያኔ ተሰጥቷቸዋል። ያሳዝናል፣ ያሳፍራል። መቆጨቱና መጠይሱ ግን ፋይዳ የለውም። በዳዮች ልቦና ረራይላቸውምና በደልን አጋጠባ መደርደሩና ማላዘኑ ዋጋ የለውምና ገጆች የተባሉትም ህሊናም ይልንታም የላቸውምና የህዝብ ደም ጠያቂ ትግል መስዋዕትነት የተከፈለበት ትግል ለምንስ ድልን አስተቀዳጀም ብሎ መጠየቅ በጣም ተገቢ ነው። ለዚህ አያሌ ምክንያቶች አሉ። የወያኔ ሁለገብ ሻጥር አለ። ማለትም ተለጣጆችን፣ አስመሳይ ተቃዋሚዎችን ያቀፈ አወናባጅና አደናጋሪ እንቅስቃሴ። ይግን ሁሉም ህዝብን ሊያደናግር አልቻለም አልሆነምም። ጸረ ወያኔ ሆነው ወያኔን በምሬት ለመታገል የተነሱትም ለወያኔ ድልደላ ጆሮ ይሰጡበትም ጊዜም ጥቂት አይደለም። ለህዝብ ጎራ ድክመትና ትርምስም ሆነ ባለፈው ትውልድ የታየው ወኔና ቆራጥነት ዛሬ ጠፍቶና ደብዞ ለመገኘት ብዙ ምክንያቶች አሉ። በደርግም በወያኔም ላይ ኃላፊነቱን መጫን ስህተት አይደለም። ወታደራዊ አገዛዝ በቀይ ሽብር አንድ ትውልድ ከመምተሩ ባሻገር ዜጎች በተለይም ወጣቱ ከፖለቲካ በፍራት እንዲርቅ ድልዳሉን አዘጋጅቷል። ብሔረሰቦችን አቀፈና ኢትዮጵያ ያሉ ድርጅቶችን አሳደውና አጥቅቶ ሜዳውን መድረኩን ለጠባቦችና ለገንጣዮችቷል። ግለኝነትንም አፋፍቷል። ወያኔ የፈጸመብን ግፍና ህዝብን በየፈርጅ መከፋፈሉ ያደረሰው ጉዳት ደግሞ ተርኩን የሚል አይደለም። የየኖርነው ነውና ስለዚህ ደርግም ወያኔም ጎዱን ብለን ሐቁን መድገም ነው። ደርግ ለወያኔ መንገዱን ጠርጎ ህዝብን አዳክሞ ኢትዮጵያን አስረከበው ብንል ሐቁን መናገር ነው። ደጋግመን ለማቅረብ እንደሞከርነው ግን ዋናው ትኩረታችን በራሳችን ውስጣዊ ችግር ላይ መሆን አለበት። ይህን አብይ እውነታ ስናቀርብ ጫና ሰተንም በስራ ላይ ልናወር ስንነሳ የሹም ጆሮዎችና አጫፋሪዎቻቸው ከንቱ አንጀኞችም ተደምረው ድርጅቱ ተሰደበ ወዘተ ብለው ኡኡታ ሲያሰሙ ታዝበናል። የተሳሳቱና ብቃት የጎደላቸውን ወይም ተቃዋሚ ነን እያሉ ለወያኔ የተገዱትን ክፍሎችንም አትንኳቸው ብለው ይከለክላሉ። ለባዕዳን አድረው የተቃዋሚ ጎራውን ለጠላቶች የሚያጋልጡትንም እናጋልጥ ሲባል ደርሲኒ ተከላካይ ሆነው ይገተራሉ። ይህ ደግሞ መደረግ ያለበት የራስንም ድክመት ምርምርም ባጭሩ ያስቀርና ተቃዋሚውን እንደተሽመደመደና ከድል እንደራቀ ያቆየዋል። ድል መናዋራቅን ስንል ግን የጠላትን ሁኔታ ብቻ ሳይሆን በተለይም የራሳችንን ይዘት መመርመር መገምገም ይኖርብናል። ጠላትን እወቅ፣ በተለይም ራስህን እወቅ። መቶ ጦርነት ብትዋጋ መቶ ጊዜም አሸናፊ ትሆናለህና ተብሏል። ስለዚህ ድል ለምን ራቀን ስንል የራሳችንን ድክመት በቅድሚያ ማየቱ የግድ ይሆናል። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማልና። ራስን በማታለል ጠንካራ ድርጅት ነን። ወያኔ ደክሟል። ጦር ልናሰልፍ ነው። ወደ 45000 ተዋጊ አሰልፈናል ወዘተ እያሉ ደጋግመው ውሸትን እየጠረቁ አይነታ ዋሾች ከፖለቲካ መቃብራቸው በቅድብም ተነስተዋል። ራስንም ህዝብንም ማታለል በጣም ጎጂ ነው። ከሀቅ ጋር አይገናኝምና ተራ ውሸት ድለላና ገንዘብን ለመመንተፍ የታቀደ ነውና። ስለዚህም ሀቁ ይነገር፣ ድክመታችን ይታወቅና ወደ እርምቱ በፍጥነት እንገስግስ። በሽታውን የደበቀ መድኃኒት አይገኝለትም ተብሏል። አያሌ ዜጎች የተቋሚ ኃይሎችና የትግሉ ዋና ድክመት ትብብርና ህብረት መጥፋቱ ነው ይላሉ። ትክክል ነው። ለምን ግን ህብረት መመስረት አልተቻለም ለሚለው ዋና ጥያቄ መልስ መስጠት ያስፈልጋል። አንዳንዶች ያለፉትን ተሞክሮች ሳያውቁና ሳይገመግሙ ወደ ትችትና ውግዘት ይሮጣሉ። ዘንድሮ ደግሞ በማያውቁት ታሪክ ላይ ትችት ማሽጎድጎድ መጽሐፍ ስልጡን ፖለቲካ ተብሏል። ያለፉት የህብረት ጥረቶችን በጥሞና መመርመሩና በጎና ድክመቱንም ማብጠርጠሩ ተገቢ ነው። ዛሬ ህብረትነን ሸንጎነን ወዘተ ከሚሉት አልፎ ያው በአሜሪካ ነጻ በወጣ ምድር ሳይሆን እንደ አልጄሪያ፣ ቪየትናም ወዘተ የሽግግር መንግስት ሊያቋቁሙልን የተነሱ ቀልደኞችም አሉ። ህብረት ለምን አቃተ? ሁለት ምክንያቶችን መጥቀስ እንችላለን። በተቀዳሚ መተማመን ስለሌለ። ለምን መተማመን ጠፋፋ ስንል ደግሞ የህዝብ ጎራ ሊጸዳ ባለመቻሉ ነው። ሁለተኛው ደግሞ የፖለቲካ መድረኩ በነጋዴዎች፣ ግብዝ ምሁሮችና የተራ መድረክ ሰዎች መጨናነቁ ነው። ለምን እምነት ጠፋ ስንል ደግሞ የተቃዋሚው ጎራ ውስጥ ዋና ተዋናያን ያሉት ታሪክ መጥፎ በመሆኑ ስምሪታቸውንና የሚሉትን ማመን በጣም አስቸጋሪ በመሆኑ ነው። ትላንት ስንት ነፍስ ያጠፉ ወንጀለኞች የድርጅቶች የቡድን ወይም የድረገጾች አባወራዎች ሆነው ሲሰየሙና ለአንድ አፍታ ይቅር በሉን ሳይሉ ሲቀጥሉ ማመንና መቀበል ያዳግታል። ትላንት በወያኔ ውስጥ ዋና መሪ ሆነው ህዝብን ሲበድሉ፣ መሬት ሰርቀው ወደ ትግራይ ሲያጠቃሉ፣ ጦርነትን ለኛ ለወርቅ ጀግና ዜጎች ተውልን ሲሉ የነበሩ እነ ፕሮፌሰር አስራትን ያሰሩና ያሰቃዩ ዛሬ ለመጠነ ብዙ ወንጀላቸው ይቅርታ ሳይሉ ሳይጠይቁ እንምራችሁ ሲሉ መቀበሉና ማመኑ አዳጋች ይሆናል። በተለምዶ አነጋገር ሂሳብ ማወራረድ መቅደም አለበት። ትግል ህብረትን ጠያቂ ነውና ለመተባበር ደግሞ መተማመን ያስፈልጋል። ህብረት ባዮችም ለወያኔ ለባዕድም ያደሩ ናቸው ብሎ ጥርጣሬ ካለ አይኑን ሸፍኖ ተጫውቱብኝ ብሎ የሚሞል የለም። ትላንት ጓዶቹን ወላጆቹን የገደለ አረመኔ ታጋይ ሀገር ወዳድ ብሎ መቀበል ቢሳነው ይወቀስ አይገባም፣ ቂመኛም ሊባል አይችልም። የተበደለ ቢያንስ ይቅርታ ልጠየቅ ማለቱ ተገቢ ነውና። ወያኔ ስልጣን ሲይዝ የወያኔ መጽሔት አዘጋጅ ሆኖ ህዝብን በአጠቃላይና አማራውን በተለይ ሲሰድብ የነበረ ምሁር ዛሬ ታጋይ ሆኛለሁና ልስበካቸው ሲል ማንስ ሊያዳምጠው ይችላል? መጋለጥ የለበትም? የካድሬ ልብስ ለባሽና ታጣቂ ምሁር ደርግ ኢሰፓ ዛሬ ተገልብጦ ያንን ትውልድ እያወገዘ መሪ ነኝ በሉኝ ሲል ወግድ ማለቱ ሲያንስ ነው? መድረኩ የተያዘው በእነዚህ አይነቶቹ ነውና ብልጥ ሰንጠር ቢል ራቅ ቢባል ምን ያጠያይቃል? ትላንት ከወያኔ ጋር ሆኖ ዘረኝነትን ሲያራግብ የቆየው ዛሬ በታምር ጸረ ወያኔ ሆንኩ ማለት ብቻ ሳይሆን ሀቀኛ ሀገር ወዳዶችንም አሁንም እያወገዘ ግን ተቃዋሚ ነኝ በሉኝ ሲል አለማመኑ ሲያንስ ነው? ለዚህ ነው ለህብረት ጽዳት መቅደሙ የግድ የሚሆነው። ሁኔታም ሰውንም ይለውጣል ይላሉ አንዳንዶች። ብሩህ ተስፋ ደግ ነው ጨለምተኛ ከመሆን፣ ቆሞ ማንቀላፋት ግን ጅልነት ነው። ጉዳዩን ሀገርን የሚመለከት ከሆነ ደግሞ ጉዳቱ ከፍተኛ ይሆናል። ሁኔታ ተለወጠ በሚል ክህደትን መስበክ ደግሞ አጉል ጮሌነት እንጂ ብልነት አይደለም። ትላንት ዛሬ አይደለም ምን ያስገርመናል ያለው ጌታ መሳይ ዶክተር ፕሮፌሰር በሉኝ ሲል አልተደመጠም። ትላንት እርግጥም ዛሬ አይደለም፣ ነገር ግን ትላንትም ዛሬ የማይቀሩ እምነቶች አሉ። ጊዜ ተለውጧል በሚል ሀገርን መካድ፣ ዘረኛ መሆን፣ በህዝብ ላይ መፏለል አይቻልም። ዛሬ ዛሬ ነው ግን ለህዝብ ጥቅም መታገል፣ ለዲሞክራሲና እኩልነት መዋደቅ የሚቀር አይደለም። የሰለጠነ ፖለቲካ በሚል መደረግ ያለበትን ትግል፣ መከፈል ያለበትን መስዋዕትነት መሸሽ አይቻልም። ሰላማዊ ትግል በሚል ያውም በሚገባ ሳይካሄድ ዘመናዊ ታምራዊ መንገድ የሚደረገው ጫጫታ ከዚሁ ጋር የሚነሳ ነው። ህዝባዊ አመጽ ሌላ፣ በወያኔ ፈቃድ የለሆሳ ሰልፍ ማድረግ ሌላ። አመጽ ስንል ወደ የካቲት 66 ወደ ግብጽ እና ቱኒዚያ ትግል ይወስደናል። ሰማይ ከምድር ቢጠጋ ወያኔ በሰላም ስልጣኑን አይለቅም። ከአስራቱ ተጠቃሚ የሆነ ክፍል አለ፣ ከብሯል፣ ደርጅቷል። ይህንንም ጥቅሙን ለማስጠበቅ መዋደቁ አይቀሬ ነው። በመሆኑም ለስርዓቱ መቆየት ይታገላል ብሎ መጠበቅ ያስፈልጋል። በሰላማዊ ትግል መፍትሄነት እናምናለን ብለው ህዝብን ከወሳኙ ትግል ሊያርቁና ሊያዘናጉ የሚሞክሩ ክፍሎች ሐቁ ይነገር ከተባለ ሚዛን ያለውና ወያኔን አስጠናቂ ትግል አመጽ ሲያካሂዱ ሳናይ هيا عمت عرفات سلاماوي تقل سلاماوي تقل يمي بالون ينن بزباوي عمت درجة لما كاير لما فافم ساون كدم مسيل دولا يكر ملايس فن بميل مدرجة اللبتن هل لقبتكل لما دنات افمونو زاري ممي تايرو ابابي ايه بلت برايان ديلو كذبا فيت وياني برك اكتن قولو تقوامينين باي بودد مسلو تونا مريون لور زواي وسلو سنتون اوان عبدو يزبن تقل بأفراز تنزت انا سبات عمت امرت اندى قودة يمن رساو ايرلم سلزهم اتأفان مارون يميلو تن قالوش كالنس مسمات عالتشال منا يباس بلو يك اجمو سر حزبوهم عدر بايت عبارتون كتوم عالتوم منا زاريم باد ديس ملك اسكف يون اقزال كالنزرن ينتو لكترو اقو قبوالنا هبرت هبرت يميلو تن بسراتشن بزورياتشن تسلفو يميلو تن مامنو اسچگاري هونوال امنات كاليلة دقمو يقارات قل يميتا سبايد اللم بلیل عد عدگمو درجت بلون استفاباری بلون یهی سد دستور بکه علکه لکه که نف اند سبک عدچنن بچه سمو تک اولو جمیلو درجتو چسای هونو یه اسمو لا متحاتن عدچو بی سبه سبو تلای هونو گنا درجتو چن بما دنا کفنا عدر بای نتن بوتا ببستت رگر مینا عدچو وانا تلقواتشو مي متاقلوتن درجت ما ساتات ما کفافل برکه کمن گدم ویانین مرگفنو وددون تلو دلی راکن متبابر اکتون کهونه متبابری اکتن دکمو تکوامی گورا کار تراماشوچ مصدات باله مچالونو با پولتیکاو مدرک آل لنا یادوت بزوچ لدرگم لوی یعنیم لبادم میاد درونات چو بندل ماگدانه نایخونم بزی مدرک اگلی کمالت بند قطبم ممریاتچن یت الانگسسه خوریف جو علمونو گلز امونان لبد سلزیم گوراتچنن نازدا حق اینجا حقر وداد که انجل نوچم که قطر نوچم رکن لما مکاکرنا لما استبابر انتار با آفاوی تور نسایخون با تکباراوی تگل انسلف یعنی دلی اینجا تونالج یه سماتا تنم دم انا کبرالن
ሶስናት ተበሩኝ ኢትዮጵያዊነቱ ልክ እንደ ጥንባው ወይ እንደ ሱርፍ እንደ ተጃረቄ ቡናና ሲጋራ ኋላ እንደመጣልም ሶስናት ተበሩኝ ኢትዮጵያዊነቱ የሰውነቴን ግን ደምስ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ኮቶም ሳይሆንም ሲያቆሙት የሚለቅ ካፈጣጠር እንጂ ኢትዮጵያዊነቴ ሱሶኖኝም አውቅ በእናቴም ባባቴ ባስቅድማቴ በቅምማቴ ወይንም እንጀላቴ ሱስኖ አትበሉኝ። ነቢዩ መሐመድ ሰላም በላቸው ላይ ስፈን እምብኗሉ ዘረኝነት ግምሽታ የሚያጠፋ አይተው ኩት አለማወቅ ጃሊት። አቤቱ ፈጣሪ በድማሮ ሂሳብ የተጎነጎኑ ምላስ ተከራይተው የሚያመሰግኑ እሳት የሚያስነሱ ፍም የሚያዘግኑ ጋዲ ምሁራን አገራው ላይ ዘንበው ያለምንም ጥቂት በፈቶ ተማርከው ለዘረኛ ስራ አጋሻና ዘብ ሆነው ኢትዮጵያዊነቱ ሱስ ነው ብለው ይሉኛል በሆድ ተንበርክከው። አቤት ይቺ ሀገር በካሃዲ ምሁር ባድርባይ በባንዳ ልጆቿን ትገብር ታሪኳን ታበላሽ በቁመቷ። አቤት ይቺ ሀገር አልላቀቅ ያላት መከራና ጣጣ ይሻልን ስትጠብቅ ይብስ እየመጣ አቤቹ ብልጣብልጥ ሲውል ኢትዮጵያዊ ሲያደርግን በዘር ሲሞች ኢትዮጵያዊ አፈር ዘር አይጠይቅ አይጮህ አይናገር እኮ ሶስኖ አትበሉኝ ኢትዮጵያዊነቱ ገራባ እንደሚያስጥም ልክ እንደ ጥንባው ወይ እንደ ሱር ሱስ ዘረኝነት እንጂ ሱሶ የተላወሰ ትላንት ቆሞ ስንዛሬ የተመለሰ ዘረኝነት እንጂ ሱሶ ሆኖ የሚያዳጋ እላይታች የሚያደርግ የሚፈነቃቀል የሚፈራርሰውን ዘወትር ፍለጋ ዘረኝነት እንጂ ሱሶ ሆኖ እየመራ ያስጨበጣ ጠና ቆንጀራ ገጀራ ዘረኝነት እንጂ ሱስ ሆኖ የነገሰ እናት እያማጠች ጎጆ በላዋ ላይ በግፍ ያፈረሰ ዘረኝነት እንጂ ሱስ ሆኖ የናጠ ያፈነቃቀለ ለረሃብ ለቸነፈር አጋልጦ የሰጠ ዘር መርጦ ያስገደለ አንገት ያስቆረጠ እዲያ እናም ሱስ ነው አትበሉኝ ኢትዮጵያዊነቱ ልክ እንደ ጥንባሆ ወይ እንደ ሱረሱ። ሶስኖ አትበሉኝ ልክ እንደ ጠጃረቄ ቡናና ሲጋራ ኋላ እንደመጣልም ሶስኖ አትበሉኝ ኢትዮጵያዊነቴን የሰውነቴን ግን ደሜ ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሳይሆንም ሊያቆሙት የሚለቅ ከፈቃሪ እንጂ ኢትዮጵያዊነቴ ሲሆነኝም አውቅ በእናቴም ባባቴ ባስቅድማቴ በቅምማቴ ወይ በምንጀላቴ ሶስኖ አትበሉኝ ሶስኖ አትበሉኝ።